voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
Well, I found it extraordinary, puzzling that a leader of the democratic country would go and visit a country and declare
democratic የሆነ አገር መሪ ያስቸኳይ ጊዜ አዋጅ ያወጀ መንግስትን መጎብኘቱ ለኔ በጣም እንቆቅልሽ ሆኖ አግኝቼዋለሁ። ያስቸኳይ ጊዜ አዋጁ ራሱ ለጉብኝቱ ህዝብ ወደ መንገድ እንዳይወጣ ለማገድ ነው የታወጀው።
የአውሮፓ ፓርላማ አባሏ አና ጎሜሽ ለአሜሪካ ድምጽ ከሰጡት ቃል የተቀነጨበ ነው የሰማችሁት። ዝርዝሩ በአብይ ርዕስ ይቀርባል።
Even if these measures are intended to restore order, silencing independent voices and interfering with the rights of Ethiopians is a self-defeating tactic that exacerbates rather than
እነዚህ እርምጃዎች ፍርሃትን ለመመለስ የታሰቡ ቢሆኑ እንኳን ነጻ ድምጾችን ማፈንና በኢትዮጵያውያን መብቶች ውስጥ ራስን የሚጎዳ ጣልቃ ገብነት ማድረግ ለብሶቶቹ መፍትሄ ከመግኘት ይልቅ ሁኔታዎችን የሚያባብሱ ነው የሚሆኑት።
እኚህኛው ደግሞ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ቤት ቃል አቀባይ ጃን ከርቢ ናቸው። አገራቸው የኢትዮጵያ ወቅታዊ ሁኔታ ያሳሰባት መሆኑን ከገለጹበት የተወሰደ ነው። በመጽሔት ክፍለ ጊዜ ይቀርባል።
ጤና ይስጥልን የተከበራችሁ አድማጮች፣ እንደምን አምሽታችኋል። በየለቱ ከምሽቱ 3 እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው ይሄ።
የዛሬ ረቡዕ ጥቅምት 2 2009 ዓ ም ፕሮግራማችን አስተናጋጆች አሉላ ከበደና
አዲሱ አበበ ነን።
ንጉሱ ታምሬ ፕሮግራሙን ይመራልናል። የቴክኒክ መሐንዲሱ ከርቲስ ፓይንም ነው። እስከ ምሽቱ 4 ሰዓት አብራችሁን ዝለቁ። አሁን በቅድሚያ የዓለም ዜና።
ቀደም ሲል በቅንጫቤ እንዳሰማናችሁ አሁን ማምሻውን የአሜሪካ ውጭ ጉዳይ መስሪያ ቤት ስቴት ዲፓርትመንት የኢትዮጵያን ወቅታዊ ሁኔታ አስመልክቶ መግለጫ አውጥቷል። የኢትዮጵያ መንግስት በቅርቡ በኦሮሚያና በአማራ ክልሎች በተካሄዱ ተቃውሞዎችና አመጾች የተነሳ ባለፈው ቅዳሜ ያወጣውን ያስቸኳይ ጊዜ አዋጅ ተገንዝበናል ይላል መግለጫው ሲጀምር። አዋጁ ሊያስከትል የሚችለው ተጽዕኖም አለው። ለምሳሌ ያለማዘዣ ሰዎችን ማሰር፣ የኢንተርኔት አገልግሎትን ማገድ ጨምሮ ሐሳብን የመግለጥ ነጻነቶችን መገደብ፣ ህዝባዊ ስብሰባዎችን መከልከልና የሰዓት እላፊ አዋጅን መደንገግ ይገኙባቸዋል። ይህ አዋጅ በዚህ መልኩ ስራ ላይ ከዋለ ችግሩን ያባብሳል፣ የፖለቲካ ቀውሱን ግን አይፈታም ይላል መግለጫው። የፖለቲካ ዲሞክራሲያዊነትና መሰረታዊ ሐሳብን በነጻነት የመግለጽ አስፈላጊነት ናቸው። እናም የህዝብን ጥያቄና በአጠቃላይ የኢትዮጵያን ህዝብና የተቃዋሚ ሰልፈኞችን ጥያቄ መፍታት አስፈላጊ ነው። ለኢትዮጵያ መንግስት በተደጋጋሚ ያደረግነውን ጥሪ ዛሬም እንደግማለን ይላል መግለጫው። ይህም ዜጎቹን እንዲያከብር ህገ መንግስቱ የሚፈቅድላቸውን ሐሳብን የመግለጥና የመደራጀት መብቶችን እነዚህን መብቶቻቸውን በሰላማዊ መንገድ የጠየቁትን በማሰሩ እንዲፈታ እንጠይቃለን። በነጻነት ትችት የሚያቀርቡ ድምጾችን ማፈንና ብሎም ቁጥጥር ስር ማዋል ራስ ላይ ኪሳራ ከማስከተሉም በላይ የበለጠ ቀውስ ያስከትላል። ሁሉም ኢትዮጵያውያን የሚቀበሉት መፍትሄ ላይ እንዳይደረስም እንቅፋት ይሆናል። በኢትዮጵያ ምንም አይነት የአመጽ እርምጃ እንዳይቀጥል ሁሉንም ወገኖች እናሳስባለን ይላል የስቴት ዲፓርትመንት መግለጫ። ኢትዮጵያ አስተዳደሯን እንድታሻሽል ሰላማዊ ውይይት ነው መፍትሄው ብሎ በጣም በርካታ ንጹሐን ዜጎች ሞተዋል፣ በጣም ከፍተኛ ውድመት ተካሂዷል። ሰኞ ዕለት ፕሬዚዳንት ሙላቱ ለፓርላማ ባደረጉት ንግግር አንዳንድ የህዝቡን ጥያቄዎች ለምሳሌ የመሬት ይዞታን መብት፣ የምርጫ ህጉን ማሻሻል፣ የኦሮሚያን ክልል በአዲስ አበባ ላይ ልዩ ጥቅም እንዳለው መጥቀሳቸውን እንደግፋለን ይላል። መንግስት እነዚህን ሐሳቦች በፍጥነት በስራ እንዲተረጉም እንዲሁም የፖለቲካ ምህዳሩን በማስፋት መሰረታዊ ህገ መንግስቱ የሚፈቅድላቸው መብቶችን ለህዝቡ እንዲመልስም እንጠይቃለን ብሎ ያስቸኳይ ጊዜ አዋጁ የህዝቡን መብት የበለጠ አይጨፈልቅም ሲሉ ጠቅላይ ሚኒስትሩ ያሉትንም አጤነናል ብሎ የስቴት ዲፓርትመንት ማለት የአሜሪካ ውጭ ጉዳይ መስሪያ ቤት መግለጫውን አጠቃሏል። ዝርዝሩ በኋላ ይኖረናል።
የአውሮፓ ህብረትና ዓለም አቀፉ ማህበረሰብ በኢትዮጵያ ላይ ጠንካራ እርምጃ እንዲወስዱ የሰብአዊ መብቶች ተሟጋች ቡድን ሂዩማን ራይትስ ዋች ዛሬ ጥሪ ያሰማ። ቡድኑ መልእክቱን ያስተላለፈው በአውሮፓ ህብረት ንዑስ ኮሚቴ ስብሰባ ላይ ነው። ሰብአዊ መብቶችን የመርገጥና ሀሳብን በመግለጽ ነጻነት ላይ ገደብ መጣልን የሚመለከቱ ጥያቄዎችን በተመለከተ ተወቃሿ ኢትዮጵያ ስትሆን፣ ዓለም አቀፉ ማህበረሰብም ጉዳዩ የሚመለከተው በአመዛኙ በተለየ አቅጣጫ መሆኑን ታዝበናል ሲል ተችቷል። ዓለም አቀፉ የመብቶች ተሟጋች ቡድን አምነስቲ ኢንተርናሽናል ከቤልጅየም ዋና ከተማ ብራስልስ የተላከ ዘገባ በዕለቱ አብይ ርዕስ ይቀርባል።
የተባበሩት መንግስታት ድርጅት ቡሩንዲ ውስጥ የተፈጸመው የሰብአዊ መብት ጥሰቶችን መመርመር በመጀመሩ የአገሪቱ የተወካዮች ምክር ቤት ቡሩንዲ ከአይሲሲ ማለት ከዓለም አቀፉ የወንጀለኞች ፍርድ ቤት መውጣት የሚያስችላትን ሕግ አሳለፈ። ፒየሬ ንኩሩንዚዛ ሕገ መንግስቱ ከሚደነግገው ውጪ ለሶስተኛ ጊዜ የፕሬዝዳንትነት ስልጣኑን ከተቆናጠጡ ወዲህ ቡሩንዲ ፖለቲካዊ ቀውስ ውስጥ መግባቷ ይታወቃል። ንኩሩንዚዛ እንደ አውሮፓ አቆጣጠር ባለፈው ሚያዝያ 2015 ዓ.ም ለፕሬዝዳንትነት እንደሚወዳደሩ ይፋ ካደረጉ ወዲህ አመጽ የተቀላቀሉ የመንገድ ላይ ተቃዋሚዎችና የሰዎችን ደብዛ ሆን ብሎ ማጥፋት ተፈጽመዋል። በመቶዎች የሚቆጠሩ ሰዎች ሞተዋል። ከ200,000 በላይ ሰዎች ከቤት ንብረታቸው ተፈናቅለዋል። የተባበሩት መንግስታት ድርጅት ቡሩንዲ ውስጥ በከፍተኛ ደረጃ ይፈጸማል ያለውን የመብት ጥሰት ከሁለት ሳምንታት በፊት መጀመሩ ይታወቃል። በሰብአዊ ፍጡር ላይ ወንጀል መፈጸሙና የህዝባዊ እልቅት አደጋ ማንዣበቡን ያመለከተ ዘገባ ይፋ ከሆነ በኋላ ባለፈው ሰኞ ቡሩንዲ 3 የተባበሩት መንግስታት መርማሪዎችን ወደ አገሯ እንዳይገቡ ከልክላለች። የቡሩንዲ የተወካዮች ምክር ቤት አገሪቱ ከዓለም አቀፉ ፍርድ ቤት እንድትገለል ያሳለፈው ሕግ ከመጽደቁ በፊት የገዢው ፓርቲ ተጽዕኖ ለበዛበት ለመወሰኛው ምክር ቤት በኋላም ለፕሬዝዳንቱ እንደሚቀርብ ታውቋል። ይህም ሆኖ ቡሩንዲ ከአይሲሲ ለመውጣት ያላትን ፍላጎት የሚገልጽ ደብዳቤ መንግስቱ የቡሩንዲ መንግስት ማለት ነው ለጸጥታው ጥበቃ ምክር ቤት ያቀርባል። ደብዳቤው ከደረሰ ከአንድ ዓመት በኋላ ነው ፍጻሜ የሚያገኘው። ዓለም አቀፉ ፍርድ ቤት በአፍሪካ ሀገሮች ላይ ቅን አመለካከት የለውም በሚል ብዙ የአፍሪካ ሀገሮች ቅሬታ ያላቸው መሆኑ ቢታወቅም እስካሁን ከአይሲሲ የወጡ ሀገሮች የሉም። እስከ ዛሬ ለአይሲሲ በቀረቡ ወይም ሊቀርቡ በተዘጋጁ 6 ፋይሎች ውስጥ አፍሪካውያን ብቻ ናቸው ክስ የተመሰረተባቸው።
የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዛይድ ራአድ አል ሁሴን በመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት ላይ ሂስ ሰነዘሩ። ምክንያት የበሽር አልአሳድ መንግስትና ወዳጁ ሩሲያ በሰሜን ሶሪያ ምስራቅ አሌፖ ላይ ያለመታከት የሚያካሄዱትን የቦምብ ጥቃት ከፍጻሜ ለማድረስ ምንም አይነት እርምጃ ባለመወሰዱ። የሰብአዊ መብት ከፍተኛ ኮሚሽን ጽህፈት ቤት በሚገኝበት ጄኔቫ ሊሳ ሽላይን ያደረሰችንን ዘገባ ትዝታ በላቸው ይዛ ቀርባለች።
የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ዛኢድ ራአድ አል ሁሴኒ የዓለም አቀፍ ማህበረሰብን አጣዳፊ ትኩረት የሚጠይቁ በርካታ የመብት ጥሰቶች በሶሪያ፣ በየመን፣ በማይንማር፣ በኮንጎ ዲሞክራሲያዊት ሪፐብሊክና በቡሩንዲ ጭምር በዓለም ዙሪያ እንዳሉ ገልጸዋል። ከነዚህም መካከል በአሌፖ ሶሪያ 275,000 ሰው በአሰቃቂ የጭካኔ ሁኔታ የተያዘበት ከፍተኛው ቀውስ ነው ብለዋል። ሆኖም ግን ይህን የህዝብ መከራ ለማቅለል ምንም የተወሰደ እርምጃ እንደሌለ ተናግረዋል።
We understand the bombardments continue today. The Security Council was unable to take any decision in respect of
እንደምንረዳው ዛሬም ቢሆን የቦምብ ድብደባው ቀጥሏል። የጸጥታው ምክር ቤት ባለፈው ሳምንት በምስራቅ አሌፖ የተካሄደውን ድብደባ ለማስቆም አልቻለም። ስለዚህ ስለ ጸጥታው ምክር ቤት ስናወሳ ጸጥታው ለማን የሚል ጥያቄ ከአእምሮዬ ያጭራል። በእርግጥ ለምስራቅ አሌፖ ህዝብ አይደለም ጸጥታው።
ዛይድ በተጨማሪም በምስራቅ አውሮፓ ህዝብ መካከል እያደገ የመጣው ያሉት የመጤዎች ጥላቻም አሳሳቢ መሆኑን ገልጸዋል። ህዝቡ በኢኮኖሚ ቀበቶውን ስለማጥበቅ በሚወጡ ህጎችና ህይወቱን ማሻሻል ባለመቻሉ በመንግስታቱ ላይ ቁጣ አለው። እናም ህዝብ መጠጊያ የሌላቸው መጤዎችን የችግሩ ምክንያት በማድረግ በዘረኝነት ይዞርባቸዋል ብለዋል። የፖለቲካ ቀስቃሾችም ለራሳቸው ጥቅም ሲሉ መጤዎችን በአሉታዊ እንደሚተቹ ዛይድ ተናግረዋል። በአገሮች የፖለቲካ ዘመቻ ጣልቃ የመግባት ዓላማ ባይኖራቸውም ከመጤዎች ጋር ተያይዞ የጥላቻ ንግግር የሚያደርጉ ቀስቃሾች ዘረኝነታቸው ሊነገራቸው ይገባል ብለዋል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር የፖለቲካ መሪዎች ኃላፊነት የተላበሰ ሞራላዊ አመራር እንደሚጠበቅባቸው ጠቅሰው ጥላቻና በጥብጥን የሚጋብዙ መሪዎችን ግን ህዝብ ባይነ ቁራኛ ሊጠብቃቸው ይገባል ብለዋል።
ዜናው አበቃ።
አድማጮች ቀደም ብለን የሰዓቱን ዜና ነበር ያሰማናችሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን የዕለቱን አብይ ርዕስ የአውሮፓ ህብረትና ዓለም አቀፉ ማህበረሰብ በኢትዮጵያ ላይ ጠንካራ እርምጃ እንዲወስዱ ሂዩማን ራይትስ ዋች የተባለው የሰብአዊ መብቶች ተሟጋች ቡድን ዛሬ ጥሪ ያሰማ። ቡድኑ መልእክቱን ያስተላለፈው በአውሮፓ ህብረት ንዑስ ኮሚቴ ስብሰባ ላይ ነው። በዜናው እንደተገለጠው ሰብአዊ መብቶችን የመርገጥና ሐሳብን በመግለጽ ነጻነት ላይ ገደብ መጣልን የሚመለከቱ ጥያቄዎችን አስመልክቶ ተወቃሿ ኢትዮጵያ ስትሆን፣ ዓለም አቀፉ ማህበረሰብም ጉዳዩን የሚመለከተው በአመዛኙ በተለየ አቅጣጫ መሆኑን ታዝበናል ነው ያለው ዓለም አቀፉ የመብቶች ተሟጋች ቡድን። ዘጋቢያችን ማርታ ቫንደር ቮልፍ ከቤልጂግ ዋና ከተማ ብራሰልስ የላከችውን ዘገባ ዝርዝር ሰለሞን አባተ ይዞ ቀርቧል።
ኢትዮጵያ ውስጥ ያሉ ጠጠር ያሉ ወይም የከበዱ ጉዳዮችን፣ የሰብአዊ መብቶች ረገጣ ጥያቄዎችን ለመንካት ያለመፈለግ አካሄድ እንዳለ እናምናለን ብሏል የሰብአዊ መብቶች ቃፊሩና ተሟጋቹ ቡድን ሂዩማን ራይትስ ዋች ከፍተኛ መርማሪ ፌሊክስ ሆርን። ምክንያቱም ይላል ሆርን፣ ኢትዮጵያ በልማት በፍልሰትና በጸጥታ ጉዳዮች ላይ ከምትተባበራቸው ዓለም አቀፍ አጋሮቿ ጋር ጠንካራ ግንኙነቶች አሏት። የአውሮፓ ህብረት በኢትዮጵያ ላይ ይበልጥ የጠነከረ እርምጃ መውሰድ አለበት ብሏል ሆርን ለቪኦኤ በሰጠው ቃል።
የአውሮፓ ህብረት በኢትዮጵያ ላይ ይበልጥ የጠነከረ እርምጃ መውሰድ አለበት። ዓለም አቀፍ ምርመራ እንዲደረግ ግፊት ማሳደር አለበት። የተባበሩት መንግሥታት ድርጅት ፈታሾች መግባት እንዲፈቀድላቸው ግፊት ማሳደር አለበት። ምላሽ ያልተሰጣቸው 11 ጥያቄዎች ቀርበዋል እስካሁን። በተጨማሪም ኢትዮጵያ በተቃውሞ እንቅስቃሴ ወቅት በዘፈቀደ ይዛ ያጎረቻቸውን ሁሉንም እንድትፈታ የአውሮፓ ህብረት ግፊት ማሳደር አለበት።
ይህ የሆርን ቃል ዛሬ ብራስልስ ላይ በተካሄደው የአውሮፓ ህብረት ንዑስ ኮሚቴ ስብሰባ ላይም የተደመጠ ነበር። ኢትዮጵያ ከ2006 ዓ ም እስከ 2012 ዓ ም በሚዘልቁት 6 ዓመታት በኢትዮጵያ የዘመን አቆጣጠር ማለት ነው፣ በአውሮፓ የልማት ፈንድ አማካይነት የ834 ሚሊዮን ዶላር እርዳታ ከአውሮፓ ህብረት ታገኛለች። በዚህም የህብረቱ እርዳታ ዋነኛ ተጠቃሚ ሆናለች። ባለፈው ጥር የአውሮፓ ህብረት በወሰደው እርምጃ የኢትዮጵያ የጸጥታ ኃይሎች የሚወስዷቸውን የኃይል እርምጃዎች የሚያወግዝ የውሳኔ ሰነድ አጽድቋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ትናንት ባወጣው መግለጫ ስርዓትን ለመመለስ በሚል ነጻ ድምፆች የሚታፈኑ ከሆነ የአስቸኳይ ጊዜ ድንጋጌው ራስን የሚያጠፋ መንገድ ነው የሚሆነው ብሎታል። ቤልጅክ ዋና ከተማ ብሩክሴል ዛሬ በተቀመጠው የአውሮፓ ህብረት የንዑስ ኮሚቴው ስብሰባ ላይ የተገኙ የኢትዮጵያ መልእክተኛ ከተቃዋሚ ፓርቲዎችና ከሲቪል ማኅበረሰቦች ጋር ውይይቶችን ለማድረግ ማረጋገጫ መሰጠቱን አመልክተዋል። የጀርመን መሪ ቻንስለር አንጌላ መርከል ትናንት ማክሰኞ ጥቅምት 1 2009 ዓ ም ኢትዮጵያን ጎብኝተዋል። ጉብኝታቸው በሦስት የአፍሪካ ሀገሮች ያደረጉት ጉዞ አካልና ማጠቃለያም ነበር። የኢትዮጵያ ፓርላማ ተቃዋሚዎችን የሚያሳትፍ አይደለም በሚል በፓርላማው ፊት ቀርበው ለመናገር ፈቃደኛ ሳይሆኑ ቀርተዋል መርከል። መንግሥቱ የተለዩ የፖለቲካ አመለካከትና አስተሳሰብ ላላቸውም መስኩን እንዲያሰፋና ለውይይት ክፍት እንዲሆን አሳስበዋል ቻንስለር መርከል። ኢትዮጵያ በ1997 ዓ ም አካሄዳ የነበረው አጠቃላይ ምርጫ ታዛቢ ሆነው ከአውሮፓ ኅብረት ተልከው የነበሩት የአውሮፓ ፓርላማ አባል አና ጎምሽ መርከል ኢትዮጵያ መሄዳቸው እንዳሳዘናቸው ተናግረዋል። ኢትዮጵያ በመሄዳቸው የሚቆጫቸውን አድራጎት ነው የፈጸሙት ብለዋል አና ጎምሽ። ማምሻውን ወደ ብሩክሴል ደውዬ አናግሬያቸው ነበር።
Well, I found it extraordinary, puzzling that a leader of the democratic country would go and visit a country and declare
ዴሞክራሲያዊ የሆነ አገር መሪ ያስቸኳይ ጊዜ አዋጅ ያወጀ መንግስትን መጎብኘቱ ለኔ በጣም እንቆቅልሽ ሆኖ አግኝቼዋለሁ። ያስቸኳይ ጊዜ አዋጁ ራሱ ለጉብኝቱ ህዝብ ወደ መንገድ እንዳይወጣ ለማገድ ነው የታወጀው።
ምንም እንኳን የቻንስለር መርከልን ጉብኝት እንደራሴ አና ጎምሽ ያውግዙ እንጂ በውስጡ ግን መልካም ነገርም ይታየኛል ብለዋል።
Nevertheless, I think it was positive that Chancellor Merkel refused to go to parliament because of course in this way she was clearly stating
ይሁን እንጂ አንገላ ማርኬል ወደ ፓርላማው ላለመሄድ መወሰናቸው ትክክል ነው። ምክንያቱም ይህ የኢትዮጵያ ፓርላማ ዴሞክራሲያዊ አለመሆኑን እነተኛ ፓርላማ አለመሆኑን ነው ያሳዩት። በውስጡ ያሉትም በሐቀኛና ተቀባይነት ባለው ምርጫ የተመረጡ የህዝብ እንደራሴዎች ሳይሆኑ የተሰየሙ ሰዎች ስብሰባ መሆኑን ነው ያሳዩት።
እናም ፓርላማው ሙሉ በሙሉ የተያዘው በገዢው ፓርቲ በመሆኑ ቻንስለር አንገላ መርከል የፓርላማ ግብዣውን ውድቅ ማድረጋቸው እጅግ አስፈላጊ እርምጃ ነው ብለውታል ጎምሽ። ሚስ ጎምሽ አክለውም የፖለቲካ ተሳትፎውንም ጉዳይ መርከል በአጽንኦት ማንሳታቸውን አድንቀዋል።
And also I think it was quite significant the message that she clearly gave the prime minister in front of witnesses is that
መርከል በታዛቢዎች ፊት ለጠቅላይ ሚኒስትሩ ባስተላለፉት መልእክት ኢትዮጵያ የተቃውሞ እንቅስቃሴዎችን እየዘጋች ትችትና ወቀሳዎችን አልሰማም ይያለች መቀጠል እንደማትችል ማስገንዘባቸው ጠቃሚ ጉዳይ ነው።
አፈና ይህችን ለአፍሪካም ለዓለምም በጣም ጠቃሚ የሆነች ሀገር ወደ ባሳ አለመረጋጋትና ወደ ደም መፋሰስ ብቻ ነው የሚወስዳት ሲሉ አስጠንቅቀዋል እንደራሴ አና ጎምሽ። አና ጎምሽ ኢትዮጵያን ላለፉት ከ11 ዓመታት በላይ ያውቋታል። እናም ለኢትዮጵያ አንዳች ተስፋ ይታያቸው ይሆን?
Yes, of course I do, because the people of Ethiopia are brave people and are demanding their rights and are not afraid anymore.
አሁን እንዴታ ምክንያቱም የኢትዮጵያ ህዝብ ጀግና ህዝብ ነው፣ መብቶቹንም እየጠበቀ ነው። አምባገነን አገዛዝ ከእንግዲህ እየጨቆነኝ አይቀጥልም ያለ ነው። እንዴታ ለኢትዮጵያ ተስፋ ይታየኛል። አምባገነኖችና ለአምባገነንነት ዙሪያውን ያሰፉባት ብትሆንም ለመላይቱ ዓለም ተስፋ ይታየኛል። የኢትዮጵያ ህዝብ ለዲሞክራሲና ሰብአዊ መብቶቹን ለማስከበር የተሻለ አስተዳደር እንዲሰፍን በሚያደርገው ያሸንፋል ብያምናለሁ።
በአውሮፓ፣ በአሜሪካ፣ በአፍሪካና በሌላውም የዓለም ክፍሎች ያሉ ህዝቦች ከኢትዮጵያ ህዝብ ጎን እንዲቆሙ ጥሬን አስተላልፋለሁ ብለዋል ሚስ ጎምሽ። የኢትዮጵያ መንግስት ከፍተኛ ባለስልጣናት ሰሞኑን ባደረጓቸው ንግግሮች የውጭ ኃይሎች የሀገሪቱን ሰላም ለመበጥበጥ እየሰሩ መሆናቸውን እየተናገሩ ከሰዋል። የኢትዮጵያ የሚኒስትሮች ምክር ቤት ደንግጎታል ያሉትና ለስድስት ወራት የሚዘልቅና ካለፈው ቅዳሜ አንስቶ ተግባራዊ የተደረገ ያስቸኳይ ጊዜ ድንጋጌ ጠቅላይ ሚኒስትሩ አውጀዋል።
አድማጮች ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ መጽሔቱ ልናልፍ ነው። ዩናይትድ ስቴትስ በኢትዮጵያ ጉዳይ ስጋቷን ገልጣለች። የዩናይትድ ስቴትስ ኢትዮጵያ ውስጥ ባለው የውጥረት ሁኔታ ስጋት ያደረባት መሆኑን የውጭ ጉዳይ መስሪያ ቤቷ ቃል አቀባይ ጃን ካርቢ ከአሜሪካ ድምጽ ለቀረበላቸው ጥያቄ በሰጡት መልስ አስታውቀዋል። የቀድሞው የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ሚኒስትር ጆን ካርሰን በበኩላቸው ስለ ኢትዮጵያ ወቅታዊ ጉዳይ ተጠይቀው ለአሜሪካ ድምጽ በሰጡት አስተያየት በአገሪቱ የሚታየው ቀውስ በእጅጉ አሳሳቢ ነው ብለዋል። ለዝርዝሩ አሉላ ከበደ።
በኢትዮጵያ ተቃዋሚዎች ላነሷቸው የመሬት መብትና የምርጫ ሕግን ማሻሻያ የመሳሰሉ ብሶቶች መልስ ለመስጠት መንግስት ቃል መግባቱን ፕሬዚዳንት ሙላቱ መስከረም 20 ለፓርላማ ያደረጉትን ንግግር መንግስታቸው እንዳጤነው ቃል አቀባዩ ገልጸው መንግስቱ ላቀረባቸው ሐሳቦች ተግባራዊነት በቁርጠኝነት እንዲንቀሳቀስ እንደሚያበረታታም አመልክተዋል። ኪርቢ በማከለም የኢትዮጵያ መንግስት ባለፈው ሳምንት መጨረሻ ላይ የደነገገውን ያስቸኳይ ጊዜ አዋጅ በተለይም ያለፍርድ ቤት ትዕዛዝ ሰዎችን የሚያዝ ነጻ ሐሳብን መገደብ ህዝባዊ ስብሰባዎችን ማገድና የሰዓት ላፊ ገደብን የመሳሰሉ ያስቸኳይ ጊዜ እርምጃዎችን ተግባራዊ ለማድረግ የሚፈልግበት ሁኔታ ግልጽ እንዲያደርግ መንግስታቸው እንደሚፈልግም አስረድተዋል።
Even if these measures are intended to restore order, silencing independent voices and interfering with the rights of Ethiopians is a self-defeating tactic that exacerbates rather than
እነዚህ እርምጃዎች ፍርሃትን ለመመለስ የታሰቡ ቢሆኑ እንኳን ነጻ ድምጾችን ማፈንና በኢትዮጵያውያን መብቶች ውስጥ ራስን የሚጎዳ ጣልቃ ገብነት ማድረግ ለብሶቶቹ መፍትሄ ከመግኘት ይልቅ ሁኔታዎችን የሚያባብሱ ነው የሚሆኑት።
የቀድሞ የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ሚኒስትር ጆኒ ካርሰን በአሁኑ ወቅት ኦልብራይት ስቶን ብሪጅ ግሩፕ የተባለ ዓለም አቀፍ የንግድ ሥራዎች ንድፍ አውጪ ተቋም ከፍተኛ አማካሪ ሆነው በመስራት ላይ ናቸው። በበኩላቸው ስለ ኢትዮጵያ ወቅታዊ ጉዳይ ተጠይቀው ለአሜሪካ ድምጽ በሰጡት አስተያየት ኢትዮጵያ በጸጥታ ጥበቃው መስክ የዩናይትድ ስቴትስ ሁነኛ አጋርና በአፍሪካም በእጅጉ አስፈላጊዋ አገር መሆኗን ገልጠው በአገሪቱ የሚታየውን ቀውስ ግን አሳሳቢ ነው ብለውታል።
It's the second most populous in sub-Saharan Africa after Nigeria. It is a country that has experienced enormously positive economic growth over the last decade and it has been a very good security partner to the United States.
ኢትዮጵያ ከሰሃራ በስተደቡብ ከሚገኙ ሀገሮች በህዝቧ ብዛት ትልቅነት ከናይጄሪያ ቀጥሎ ሁለተኛዋ ግዙፍ ሀገር ናት። ባለፉት 10 ዓመታት ከፍተኛ የምጣኔ ሀብት እድገት ያስመዘገበችና በንዑስ አህጉሩም ሁነኛዋ የዩናይትድ ስቴትስ የጸጥታ አጋር ናት። በቅርቡ በአዲስ አበባና አካባቢው በኦሮሚያ ግዛቶችና ሌሎች አካባቢዎች የታየው ብጥብጥ ግን በእጅጉ አዋኪና አሳሳቢ ነው።
እየጨመረ የመጣው ያሉትን የጸጥታ ሁከት ለመቆጣጠር መንግስት ያደረበትን ስጋት የሚያመላክት ነው ሲሉ የገለጡትን ባለፈው ሳምንት መገባደጃ በኢትዮጵያ የተደነገገውን ያስቸኳይ ጊዜ አዋጅ አስመልክቶም ካርሰን የተሰማሩት ኃይሎች ጉዳይ በግልጽ ትኩረት የሚሻ ነው፣ ኢትዮጵያ በአንጻሩ ግን ዲሞክራሲን በማስፋፋትና በማጠናከር የሰብአዊ መብት አያያዟንም በማሻሻል መስራት ይኖርባታል ነው ያሉት።
If it continues to face insecurity and instability in various parts of the country, it will undermine the country's enormous progress.
በተለያዩ የሀገሪቱ ክልሎች የሚታየው የጸጥታ ሁከትና ያለመረጋጋት ከቀጠለ ግን በመጣኔ ሀብቱና በማህበራዊው ጎራ የተገኙትን ውጤቶች ይጎዳል። ይሁንና ዲሞክራሲን በማስፋፋትና በማጠናከር የሰብአዊ መብት አያያዝን በማሻሻልና ለፖለቲካ ተዋናዮች የፖለቲካ ምህዳሩን ማስፋት ግድ ይላል።
ያ ካልሆነ ግን እነኚህ ሁኔታዎች በአግባቡ ካልተያዙ ውጤቱ የአገሪቱን አቅም የሚያዳክም ነው ሲሉ የቀድሞ ዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ሚኒስትር ጆኒ ካርሰን ተናግረዋል።
ቀጣዩ ዘገባ አድማጮች በዋሽንግተን የተካሄደ የሴቶች የዝምታ ሰልፍ ይመለከታል። ዋሽንግተን ዲሲና አካባቢው የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ሴቶች በዛሬው ዕለት ከዋይት ሃውስ ቤተ መንግስት እስከ ኮንግረስ መቀመጫ ወይም ካፒቶል ድረስ የዘለቀ የዝምታ ሰልፍ አካሂደዋል። ሄኖክ ሰማግዜር በስፍራው ተገኝቶ የሚከተለውን አጠናቅሯል።
ሰላም ተነስልን። ዛሬ የምንገኘው በዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት ካፒታል ሂል ነው። በዋሽንግተን ዲሲ እና አካባቢዋ የሚኖሩ ኢትዮጵያውያን ሴቶች የዝምታ ሰላማዊ ሰልፍ እያደረጉ ነው ያሉት። በአፋቸው ላይ የዩናይትድ ስቴትስ ባንዲራን አድርገው በጸጥታ በፍጹም ጸጥታ በኢትዮጵያ ውስጥ የሚደረጉ ግድያዎችን፣ የመብት ጥሰቶችን፣ የዜጎች ግድያ ደግሞ በአግባቡ ገለልተኛ በሆኑ ወገኖች እንዲጣሩ የሚሉ ጥያቄዎችን ይዘው ወደ ዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት እየሄዱ ነው የሚገኙት። እንግዲህ በምክር ቤቱ ከዩናይትድ ስቴትስ የህዝብ ወኪሎች ጋራ ለመነጋገር ቀጠሮ ይዘዋል። አስቀድመው ከዋይት ሃውስ ጀምረው ነው በጸጥታ የያዟቸውን መፈክሮች መመልከት ትችላላችሁ። አሸባሪ መንግስትን የገንዘብ ድጋፍ መስጠት አቁሙ የሚል ለዩናይትድ ስቴትስ መንግስት የተላለፈ መልእክት ነው። ይሄም በኢትዮጵያ የሚካሄደውን የዘር ማጥፋት እናቁም የሚሉ እንደዚሁም ደግሞ የገንዘብ ድጋፍ አንስጥ የሚሉ ማስታወቂያዎችን ይዘው ነው ያሉት። ከዚህ ሰልፍ አስተባባሪዎች አንድ ወጣት ላቀረብላችሁ። ማን ልበል ስምሽ?
ብሌን።
ዛሬ እዚህ የመጣችሁት ከዋይት ሃውስ ጀምራችሁ ወደ ዩናይትድ ስቴትስ ካፒታል እየሄዳችሁ ነው? ጥያቄዎች አሏችሁ? ምንድናቸው?
የዩናይትድ ስቴትስ ጋቨርንመንት የኢትዮጵያን ጋቨርንመንትን ሰፖርት ማድረጉን እንዲያቆምና የታሰሩ ፖለቲካል ፕሪዘነሮችን እንዲያስፈቱ እና ደግሞ ሪስፖንሲብል እንዲወስዱ ኢንቨስቲጌሽን እንዲያደርጉ በሞቱ ሰዎች ላይ።
ወደ ሴኔቱ ህንጻ ነው እየሄዳችሁ ያላችሁት? ቀጠሯችሁ ከማን ጋር ነው?
የሴኔተር ኩንስ ፎሬን አፌር ሜምበር ቲም ሺዝ ጋና ሚራስ ከዛ የሱ ሪላይ እንድታደርግለት ከእሷ ጋር ሚቲንግ አለ።
ዩናይትድ ስቴትስ ኮንግረስ የሴኔቱ የውጭ ግንኙነት ቋሚ ኮሚቴ ሰብሳቢ ሴኔተር ኩንስ የዴሞክራት ናቸው። ከዴላዌር የእሳቸውን ቢሮ ሰራተኛ ሊያነጋግሩ ነው እየሄዱ ያሉት። ሌሎችም ሰዎች አሉ። እስኪ አለፍ አለፍ እያልኩኝ ላነጋግራቸው። ስምሽን ልጠይቅሽ?
ጽዮን እባላለሁ።
ሰላም ጽዮን፣ እንደምን አለሽ? በኢትዮጵያ ያለውን አሸባሪ መንግስት የዩናይትድ ስቴትስ መንግስት የገንዘብ ድጋፍ አይስጥ የሚል መፈክር ነው ያልሽው። ለምንድን ነው እንደዚህ ያልሽው?
አገራችን የብዙ የወንድሞቻችን የእህቶቻችን ደም እየፈሰሰ ስለሆነ፣ እናቶች እያለቀሱ ስለሆኑ፣ እዚህ ያለን ወጣቶችም ሆነ አሚን ሴቶች እሱ ነገር ስለሚያሳስበን የዩናይትድ ስቴትስ ጋቨርንመንት ያንን መንግስት ፋይናንስ ማድረግን እንዲያቆም የእኛን ድምጽ እንዲሰማ ነው የወጣ ነው።
እና ዛሬ ድምጻችሁን ስታሰሙ የዩናይትድ ስቴትስ መንግስት ምን ሊያደርግ ይችላል ብለሽ ታስቢያለሽ?
ቢያንስ ማድረግ የሚችለው ለገቨርንመንቱ ፋይናንስ የሚያደርገውን እርዳታ ማቆም ወይም ደግሞ የእኛን ድምጽ እንዲሰሙ ፍሪ ስፒች እንዲኖር
በነጻነት የመናገር ነጻነት
የመናገር ነጻነታችን እንዲኖረን ነው። ያው ቢያንስ የሆነ ገፋ እንዲገፋፏቸው ነው የምንፈልገው።
እሺ፣ በጣም አመሰግናለሁ። ጤና ይስጥልኝ።
ጤና ይስጥልኝ።
ማን ልበል ስሞትን?
አምሳል እባላለሁ።
ጤና ይስጥልኝ። ፎቶግራፍ ይዘው ነው ያሉት? ምንድን ነው የሚለው
ፎቶግራፉ? ጎንደር ሰላማዊ ሰልፍ በተካሄደበት ጊዜ ምግብ የምታበላ የነበረች አንድ እህታችን ህዋት መንግስት ለምን ምግብ ሰጠሽ ብሎ ረሽኗታል እና የእሷን መስዋዕትነት ለማስታወስ ነው ከኋላ ያደረኩት። የዛሬ አመት ዩኒቨርሲቲ ጨርሳ የቲፒኤልኤፍ የፓርቲው ሜምበር ሁኝ ብለዋት አልሆንም ብላ ስላለቻቸው እስር ቤት አስገብተው አሁን በሶሊተሪ ኮንፋይንመንት ነው ያለችው። ህፃን ልጅ አላት። እናቷ ነበር የሚያሳድጉላት። አሁን እናቷ ሞቱ ያለፈው ሳምንትና ይሄ መንግስት የሚፈጽመው ወንጀል በጣም የሚያሰቀቅ ነው።
አሁን እንግዲህ አስቀድሜ እንደገለጽኩላችሁ የሚገኙት የዩናይትድ ስቴትስ ሴኔት ህንጻ ላይ ነው። ደብዳቤያቸውን ይዘዋል። በኢትዮጵያ የሚከሰቱ የሰብአዊ መብት ጥሰቶች በእጅጉ ያሳስቧቸዋል። የዩናይትድ ስቴትስ መንግስት ደግሞ ይህንን በተመለከተ ማድረግ አለባቸው ብለው የሚያስቧቸውን ነጥቦች አንዱ ለሶስት ብለው ያስገቡበት ሁኔታ ነው ያለው። ፍጹም በዋሽንግተን ዲሲ ከምንመለከታቸው የሰላማዊ ሰልፎች የተለየ ነው። በዝምታ ድምጽ ሳያሰሙ መፈክራቸውን በእጃቸው እያሳዩ ሴቶች ናቸው በሙሉ የተሰበሰቡት። ቁጥራቸው ጥቂት ቢሆንም ግን ድምጻቸውን ለማሰማት በጽሁፍ እንደዚሁም ደግሞ ከዩናይትድ ስቴትስ ህግ አውጪዎች ጋር ተገናኝቶ ለመነጋገር እየጣሩ ነው ያሉት። አብራችሁን ስለቆያችሁ እናመሰግናለን።
አዲሱ በርከት ያሉ ሰልፎችን በዚህ በዋሽንግተን ዲሲ ሲካሄዱ እንዘግባለን። ድምጽ የሌለበት ሰላማዊ ሰልፍ የተለየ ስሜትም የተለየ ትኩረትም የሚስብ ይመስላል።
ሰላማዊ ሰልፍ ሲል እንደውም እኔ በነገር ላይ በሀሳቤ መፈክር ብሎ ጠበቅኩ፣ ግን ያው ዝምታ ሰልፍ ነው እና የበለጠ ትኩረት ይስባል። ደግሞ
ትኩረት ይስባል፣ ዝምታ ጮክ ብሎ ይሰማል።
ዝም ብለው ሲሄድ ሰው ምንድን ነው ይላል እና ትኩረትም ያገኛሉ እና ጥሩ ነው፣ ጥሩ ዘዴ ነው።
ወደ ተከታዩ ዘገባ እናልፋለን።
አባሎቼ በተለያዩ የአገሪቱ ክፍሎች እየታሰሩብኝ ናቸው ሲል ሰማያዊ ፓርቲ አማሯል። የታሰሩት የሰማያዊ ፓርቲ አባሎች አብዛኛዎቹ ፍርድ ቤት የቀረቡ ሲሆን ሕዝብን በማነሳሳት ተጠርጥረው መያዛቸውም ታውቋል። የተያዙበት ህግ ባስቸኳይ ጊዜ አዋጁ ስለመሆኑ በእርግጠኝነት ማወቅ እንዳልተቻለ የፓርቲው መሪ ተናግረዋል። መለስካቸው አማሃ ነው ዘገባውን የላከልን።
አድማጮች፣ የቴክኒክ ችግር ገጥሞናል። ዘገባውን ቆየት ብለን እንመለስበታለን። አሁን ርዕሰ ወሬዎቹን እናሰማችሁ።
ማምሻውን የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ማለትም ስቴት ዲፓርትመንት የኢትዮጵያን ወቅታዊ ሁኔታ የሚመለከት መግለጫ ማውጣቱ ታውቋል። የኢትዮጵያ መንግስት በቅርቡ በኦሮሚያና በአማራ ክልሎች በተካሄዱ ተቃውሞችና አመጾች የተነሳ ባለፈው ቅዳሜ ያወጣውን የአስቸኳይ ጊዜ አዋጅ ተገንዝበናል ብሎ መግለጫው አዋጁ ሊያስከትል የሚችለው ተጽዕኖም እንዳለ ሲጠቅስ፣ ለምሳሌ ይላል፣ ያለ ማዘዣ ሰዎችን ማሰር፣ የኢንተርኔት አገልግሎትን ማቋረጥ፣ ሐሳብን የመግለጥ ነጻነትን መገደብ፣ ህዝባዊ ስብሰባዎችን መከልከልና የሰዓት እላፊ አዋጅ መደንገግ ብሏል። ይህ አዋጅ በዚህ መልኩ ስራ ላይ ከዋለ ችግሩን ያባብሳል፣ የፖለቲካ ቀውሱን ግን አይፈታም ብሏል። የፖለቲካ ዲሞክራሲያዊነትና መሰረታዊ ሐሳብን በነጻነት መግለጥ አስፈላጊ መሆናቸውን ያመለከተው የውጭ ጉዳይ መስሪያ ቤቱ መግለጫ የህዝብን ጥያቄና በአጠቃላይ የኢትዮጵያን ህዝብና ተቃዋሚ ሰልፈኞችን ጥያቄ መፍታትም አስፈላጊ እንደሆነ አስምሮበታል። ለኢትዮጵያ መንግስት በተደጋጋሚ ያደረግነውን ጥሪ ዛሬ እንደግማለን ይልና ይህም ዜጎቹን እንዲያከብር ህገ መንግስቱ የሚፈቅድላቸውን ሐሳብን የመግለጥና የመደራጀት መብቶችን እነዚህን መብቶችን በሰላማዊ መንገድ የጠየቁ ሰዎችን ወይም የፖለቲካ ተቃዋሚዎችን ማሰሩን እንዲያቆም የታሰሩትንም እንዲፈታ ይጠይቃል። በነጻነት ትችት የሚያቀርቡ ድምፆችን ማፈንና ብሎም ቁጥጥር ስር ማዋል ራስ ላይ ኪሳራ ከማስከተሉም በላይ የበለጠ ቀውስ ያስከትላል። ሁሉም ኢትዮጵያውያን የሚቀበሉት መፍትሄ ላይ እንዳይደረስም እንቅፋት ይሆናል ብሏል የውጭ ጉዳይ ሚኒስቴር መግለጫ። የአውሮፓ ህብረትና ዓለም አቀፍ ማህበረሰብ በኢትዮጵያ ላይ ጠንካራ እርምጃ እንዲወስዱ የሰብአዊ መብቶች የተሟጋቹ ቡድን ሂዩማን ራይትስ ዎች ዛሬ ጥሪ አሰማ። ቡድኑ መልእክቱን ያስተላለፈው በአውሮፓ ህብረት ንዑስ ኮሚቴ ስብሰባ ላይ ነው። ሰብአዊ መብቶችን የመርገጥና ሐሳብን በግልጽ ነጻነት ላይ ገደብ መጣልን የሚመለከቱ ጥያቄዎችን በተመለከተ ተወቃሿ ኢትዮጵያ ስትሆን፣ ዓለም አቀፉ ማህበረሰብ ጉዳዩን የሚመለከተው በአመዛኙ በተለየ አቅጣጫ መሆኑን ታዝበናል ብሏል የዓለም አቀፉ የመብት ተሟጋች ቡድን አምነስቲ ኢንተርናሽናል።
የሰዓቱን ዋና ዋና ዜና ነበር የሰማችሁት አድማጮች። ቀደም ብሎ በቴክኒክ እክል ምክንያት መጫወት ያልቻለውን ድምፅ እናሰማለን። አባሎቼ በተለያዩ አገሪቱ ክፍሎች እየታሰሩብኝ ናቸው ሲል ሰማያዊ ፓርቲ ያማረረበት። የታሰሩት የሰማያዊ ፓርቲ አባላት አብዛኞቹም ፍርድ ቤት የቀረቡ ሲሆን ህዝብ በማነሳሳት ተጠርጥረው መያዛቸው ተዘግቧል። የተያዙበት ህግ በአስቸኳይ ጊዜ አዋጅ ስለሆነ በእርግጠኝነት ማወቅ እንዳልተቻለ የፓርቲው መሪ መናገራቸውን ጠቅሶ መለስካቸው አመሃ እንዲዘግቦበታል።
አሰፋ ለቪኦኤ ዛሬ እንዳስታወቁት አባላቱን ፖሊስ መያዝ የጀመረው ካለፈው ቅዳሜ መስከረም 28 ቀን 2009 ዓ.ም አንስቶ ነው። ባለፉት አራት ቀናትም ስድስት አባላት ማለትም ከአዲስ አበባ ከተማ ወይዘሪት ብሌን መስፍን፣ አቶ ያስፒር ተስፋዬ፣ አቶ አወቀ ተዘራና አቶ አበባ ካሉ ከአማራ ብሔራዊ ክልላዊ መንግስት ዋግምራ ዞን መምህር አበባ አየለና አቶ ሞገስ አበጄ ታፍነው የታሰሩ ናቸው ሲሉ የፓርቲው ፕሬዚዳንት አቶ የሸዋስ አሰፋ ይገልጻሉ። ጉዳያቸው ፍርድ ቤት ከቀረቡት መካከል ያንዱን ተከታተያሉ ያሉትን የችሎት ሂደትም እንደ ምሳሌ አብራርተዋል።
ለምሳሌ ያንዱን ፍርድ ቤት ተከታተያሉ የመምህር አበባ ካሉ የሰማያዊ ፓርቲ አባል ነው፣ አመራር ነው፣ የጠቅላላ ጉባኤው ላይ ፕሮግራም መሪ ነበር እና ህዝብን በማነሳሳት ተብሎ ሌሎች 8 ሰዎች ተጨምረው 9 አባሪ ሆኖ ነው የተከሰሰው። እዛው ፍርድ ቤቱ ላይ ነው። እነዚህን ሰዎች አላቃቸውም። አሁን ነው ስማችን አንድ ላይ የተደረገው እንጂ እኔ አላቃቸውም። ቅዳሜ ዕለት ጉባኤ ላይ ነበርኩ። እሁድ ዕለት አሞኝ ሐኪም ቤት ነበርኩ። ሰኞ ዕለት ትምህርት ቤት አስተማሪ ነው። ትምህርት ቤት ሄጄ ከትምህርት ቤት ነው የተያዝኩት ብሎ ለፍርድ ቤት አስረዳ።
አቶ የሸዋስ አሰፋ ባለፈው ቅዳሜ አቶ አበባ አካሉ ጠቅላላ ጉባኤውን ይመሩ ነበሩ ያሉት ፓርቲው የጠራውን አስቸኳይ ጉባኤ መሆኑ ይታወቃል። አቶ የሸዋስ ጨምረው እንደገለጹት ትናንት በፖሊስ ከተያዘው ከአቶ ያስፔር ተስፋዬ በስተቀር ሌሎቹ ከአዲስ አበባ የተያዙ ተጠርጣሪዎች በተለያየ ፍርድ ቤት ቀርበው በተመሳሳይ ወንጀል ፖሊስ ጠርጥሯቸው መያዛቸው ተገልጸዋል። ፖሊስ በእነዚህ ተጠርጣሪዎች ላይ 14 ቀን ተጨማሪ ምርመራ ጊዜ እንዲሰጠው ጠይቆ የነበረ ቢሆንም ፍርድ ቤት የሰጠው እስከ አንድ ሳምንት የሚደርስ ጊዜ ብቻ እንደነበረም ታውቋል። ከአማራ ክልል ዋግምራ በተያዙት አባላት ላይ ፖሊስ ህዝብን ከማነሳሳት ወንጀል በተጨማሪ የአማራን ብሔረተኝነት በማስፋፋት ጠርጥሬያቸዋለሁ ማለቱን አቶ የሸዋስ ገልጸዋል። ተጠርጣሪዎቹ የተያዙበት ምክንያት ከአስቸኳይ ጊዜ አዋጁ ጋር በተያያዘ ለመሆኑ ምንም መረጃ እንደሌላቸውና በይበልጥ በመደበኛ ህግ እንደሚመስላቸውም አስረድተዋል። ይህ እርምጃ የሀገሪቱ ፕሬዚዳንት በቅርቡ ለፓርላማ ባደረጉት ንግግር የዴሞክራሲውን ህዋ ለማስፋት የተለያዩ ስራዎች እንደሚሰሩ ከሰጡት ተስፋ ጋር በእጅጉ ይቃረናል ሲሉ አቶ የሸዋስ ይነቅፋሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች የምትከታተሉት ከአሜሪካ ድምፅ ራዲዮ ስቱዲዮ 14 በ19 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፈውን ዝግጅት ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። እስከ ምሽቱ 4 ሰዓት ከእናንተ ጋር እንቆያለን። አሁን የስልክ አስተያየት የለንም ይላል ንጉሱ።
ወደ ቀዳሚ ሌላ ዝግጅት እንላለን።
እሺ መልካም።
የጀርመኗ ቻንስለር አንጌላ መርክል የኢትዮጵያ ጉብኝት ከፖለቲካ ተቃዋሚና የሰብአዊ መብት ድርጅት መሪዎች ጋር ተገናኝቶ መነጋገርንም ያካተተ እንደነበር ተዘግበዋል። የመድረክ አመራሮች ከተወያዩበት መካከል ወይም ከተወያዩት መካከል ውስጥ ናቸው። ሰለሞን ክፍሌ ዶክተር መረራ ጉዲናን ጠይቋል። ቻንስለሯ ከነማን ጋር ተወያዩ ሲል አቀረበላቸው ቀዳሚ ጥያቄው በሚመልሱበት ይጀምራል።
ዶክተር መረራ ጉዲና መድረክን ጨምሮ ከማን ከማን ጋር ነው ትናንት ከቻንስለር አንጌላ መርክል ጋር የተገናኛችሁት?
ከተቃዋሚዎች ያው እኔና ፕሮፌሰር በየነ ናቸው። ከኢትዮጵያ ሰብአዊ መብቶች ሁለት ሰዎች ነበሩ። ከሴቶች የሆነ የሴቶች ሚዲያ ተቋም ይመስለኛል አንድ ሴት ነበረች። ከዞን 9 ከሚባለው አንድ ወጣት ነበር። እነዚህም ብቻ ነው።
ምን እንደተነጋገራችሁ ባጭሩ ሊያካፍሉኝ ይችላሉ?
በሀገሪቱ ውስጥ ያሉትን ጥያቄዎች፣ መሰረታዊ ነገሮችን አንስተናል።
ለምሳሌ
ስለ ሰብአዊ መብት፣ አሁን ስላለው ሁኔታ፣ ስለ አስቸኳይ ጊዜያዊ አዋጅ፣ ኢትዮጵያ የገባችበት አጣብቂኝ፣ ነጻና ፍትሃዊ ምርጫ ኢትዮጵያ ውስጥ መኖር ያለመቻሉ ለዚህ እንደዳረገን፣ አጠቃላይ ቀውስ ውስጥ እየገባን እንደሆነ፣ እነዚህን ነገሮች በመሰረታዊ የሆኑ የሀገሪቱን ጥያቄዎች አንስተን ተነጋግረናል።
በተለይ ከአራት ቀናት በፊት ስለታወጀው የአስቸኳይ ጊዜ አዋጅ ምን ነበር ቻንስለሯ የሰጡት አስተያየት?
ስለ ኢትዮጵያ ሁኔታ፣ ስለ እኛ ሁኔታ እንደተረዱ፣ ዞሮ ዞሮ እንግዲህ አንድ ውጭ መንግስት ማድረግ የሚችለውን ምክር ለመምከር ሊጥሩ እንደሚችሉ እነዚህ ነገሮችን ተናግሯል። በተለይ ሁኔታችንን አጠቃላይ ከመምጣታቸውን በፊት ሲሰሙ እንደነበረ፣ እዚያም ኢትዮጵያ ቲጂ ተብሎ ሰልፍ እንደነበረ ነግሮናል። እኔ ደግሞ ከመቅረት ይልቅ መጥቼ ሁለቱንም ወገኖች ማነጋገሩ ይመረጣል፣ አንድ ወገን ብቻ አናግሬ አልመለስም ብዬ መጥቻለሁ ነው ያሉን። ስለዚህ አንድ አጠቃላይ ሁኔታም እንደተረዱ ተጨማሪም ከኛ ጋርም በሀገር መሪነት ደረጃ ሰፊ ውይይት እንዳደረጉ ሁላችንንም በምናውቀው ደረጃ አጠቃላይ ኢትዮጵያን ሲል እንድትረዳ እንዳደረግ ስለ ፍርድ ቤቶች፣ ስለ ፖለቲካ እስረኞች፣ ምርጫና ሌሎች ነገሮች፣ ስለ ሰብአዊ መብት ረገጣዎች፣ አስቸኳይ ጊዜ አዋጅ ጭምር። ዞሮ ዞሮ አስቸኳይ ጊዜ አዋጁ እንግዲህ ድሮንም ያልታወጀ አስቸኳይ ጊዜ አዋጅ ነበር። አሁን ደግሞ ለሚሰራው እንግዲህ መንግስት የመንግስት እርምጃዎች ሽፋን ለመስጠት አዲስ ሙከራ መሆኑን ለማስረዳት ሞክረናል። የኢትዮጵያ መንግስት የሚገባቸው ቃሎች በሁልጊዜ ቃልና ተግባሩ ስለሚጋጭ ያንን የሚያምን ህዝብ እንደሌለ አሁን ባለበት ደረጃ ይደረጋል የሚባለው አንዳንድ ማሻሻያዎች እስካሁን ድረስ የሚያሳምኑ እንዳልሆኑ መንግስት ታድሻለሁ ብለው ለመታደስ የሚችልበት ደረጃ እንዳለፈና ችግር ውስጥ እንዳለ አንስተናል ማለት ነው።
እሺ፣ በሌላ በኩል ጀርመን እንደሚያውቁት ለኢትዮጵያ ከፍተኛ እርዳታ ከሚሰጡ ምዕራባውያን ሀገሮች አንዷ መሆኗ ይታወቃል እና ተጽዕኖም ለማሳደር እንደምትችል ነው የሚታመነው። በዚህ ጉዳይ ላይ የተወሳ ነገር አለ?
አንስተናል። እሱንም ቢሆን የጀርመን ባለሀብቶች እንደሆኑ በኢትዮጵያ ህዝብ ደም ትርፍ እናገኛለን ብሎ ማሰባቸው እንደማይጠቅም፣ የጀርመንና ኢትዮጵያ ግንኙነት በነበረበት መንገድ መቀጠል እንደማይገባው፣ ስለ እርዳታም ስለ ሰብአዊ እርዳታና ሌሎች እርዳታዎች መለየት እንዳለባቸውም አንስተናል። ከሞላ ጎደል ያልተነሳ ነገር የለም ማለት ነው። በተለያየ መንገድ ከፍርድ ቤቶች ችግር፣ የፖለቲካ እስረኞች ሁኔታ፣ የጸረ ሽብር ህግ፣ የነጻ ሚዲያ መጥፋት፣ ነጻ ፍርድ ቤት መጥፋት፣ ነጻና ፍትሃዊ ምርጫ መጥፋት፣ ለዚህ ለተወሳሰበ ችግሮች እንዳበቁን አንስተናል።
ለማጠቃለል ጀርመንን ጨምሮ የዓለም አቀፉን ህብረተሰብ ሚና እንዴት ነው የምታዩት እናንተ ኢትዮጵያን በተመለከተ ማለት ነው?
እኔን ከጠየቀኝ ፈረንጅም ሆነ እግዚአብሔር ራሳቸውን የሚረዱትን ህዝቦች ነው የሚረዱት። ዋና ጉዳይ ለዲሞክራሲ የሚደረገውን ትግል ኢትዮጵያውያኖች በቁርጠኝነትና በሀቀኝነት ትግሉን መቀጠል መቻል አለባቸው። የዛን ጊዜ የውጭው መንግስታት ጀርመንን ጨምሮ የሚዲያ በተለየ መንገድ ላለፉት ለምሳሌ 9 ወራት 10 ወራት ትኩረት እየሰጡ ስለ ኢትዮጵያ ያቀርቡ ነበር። ሰሞኑን እንኳን ከሲኤንኤን፣ ቢቢሲ፣ የጀርመን ሬዲዮ፣ የፈረንሳይ፣ የብዙ ሀገሮች ባልተለየ ምክንያት የእናንተ ብዙ ጋዜጦች ጨምሮ አሜሪካ ጭምር ማለት ነው ስለ ኢትዮጵያ ለመረዳት እየሞከሩ ለመጠየቅ እየሞከሩ በተለየ መንገድ ማለት ነው እና ነገሮች አቅጣጫ የያዙ ይመስሉናል። ነገር ግን አሁንም ቢሆን ፈረንጆች የኢትዮጵያን መንግስት ያስተካክሉልናል ብለን የምንጠብቀው ነገር የለም። በኢትዮጵያ ውስጥ የሚንቀሳቀሱ ተቃዋሚዎች፣ የዲሞክራሲ ኃይሎች ከምንጊዜም በላይ የመተባበሩ ሁኔታ፣ ትግሉን የጋራ አጀንዳ ቀርጾ የመምራቱ ሁኔታ፣ እሷም ትናንት የጠየቀችን አንዱ የእናንተን አማራጭ ምንድን ነው፣ ስለ ተቃዋሚዎችም ሁኔታ አጠቃላይ ጠይቃናለች። ሁልጊዜ በዚህ አቅጣጫ በተለይ የተባበረ ትግል ውስጥ መግባቱ የጋራ አጀንዳ አማራጭ አጀንዳ ይዞ የመቅረቡ ሁኔታ ዓለም አቀፍ ማህበረሰቡ ምዕራባዊ መንግስታትን ጭምር ለሚያደርጉን እርዳታ ምናልባትም በኢትዮጵያ መንግስት ላይ ለሚያደርጉትን ግፊት ወሳኝ ይመስለኛል። የኛ የራሳችን በስራ የመስራቱ በዛ ተግቶ በቁርጠኝነት የመስራትና የመታገል ሁኔታ ከኢትዮጵያ ዲሞክራሲያዊ ኃይሎች ይጠበቃል። ይህንን ሁላችንም ብዙ ጊዜ የጀርመኖችም ሆኑ ሌሎቹ የሚጠይቁኝ እሱ ስለሆነ ከተመለስኩ በኋላ የአውሮፓ ዩኒየንም ከዛም የመጡ የአውሮፓ ህብረት ባለስልጣናት አነጋግሮናል። ለምሳሌ የአፍሪካ ዴቨሎፕመንት የሚባለው አፍሪካ ክፍል ኃላፊዋ ከሌሎች ጋር ሆና አነጋግራን ባለፈው ሳምንት። ስለዚህ ሁሉም የሚጠይቀው የተቃዋሚው ትብብርና የጋራ አጀንዳ መቅረጹ፣ ሀገሪቷ ወዳልተፈለገ አቅጣጫ እንዳትሄድ ምን ምን ማድረግ ትችላላችሁ፣ ምን ምን መደረግ አለበት የሚለውን ሁሉም የሚጠይቁን እሱ ስለሆነ በተለይ የኢትዮጵያ ዲሞክራሲ ኃይሎች የጋራ አጀንዳ የመቅረጹ የተባበረ ትግል ውስጥ በፍጥነት የመግባቱ ሀገሪቷና ህዝቦቿን ለኢህአዴግ መተው ሳይሆን ለመታደግ የራሳችሁንን በስራ የመስራቱ በጣም ወሳኝ ይመስለኛል። ከእሷም ሆነ ከሌሎቹ በምናገኘው ምክር ማለት ነው።
ዶክተር መረራ ጉዲና የመድረክ ምክትል ሊቀመንበር ለሰጡ ማብራሪያ በጣም አመሰግናለሁ።
እኔ ለተሰጠኝ እድል አመሰግናለሁ።
ወደ ተከታዩ ሳምንታዊ ዝግጅት እንውሰዳችሁ። ሴቶችና ቤተሰብ በግብረ ስጋ ግንኙነት አማካኝነት ለሚተላለፈው ኤችፒቪ የሚባለውንና ስር ከሰደደም ሴቶችን ለማህፀን ጫፍ ካንሰር የሚያጋልጠው ቫይረስ ስርጭት መከላከልና ሕክምና ዙሪያ የተሰብ የኢትዮጵያ ቤተሰብ መምሪያ ማህበር ምን ይሰራል? የማህበሩ የሕክምና ዲሬክተር ዶክተር በላይ ታደሰ ለቆንጂት ታየ የሰጧትን ማብራሪያ የዛሬ ሴቶችና ቤተሰብ እንዲህ አሰናድቶታል።
ሰርቫይካል ካንሰር እንግዲህ የሚያመጡት ምክንያቶች ኢንፌክሽን ነው። ሂዩማን ፓፒሎማ ቫይረስ የሚባል ቫይረስ አለ። በግብረ ስጋ ግንኙነት የሚተላለፍ ቫይረስ ነው። በዛ ምክንያት ያን በዛ የተያዙ ሴቶች ግብረ ስጋ ግንኙነት የጀመሩ ነው የሚሆኑት። ቀስ በቀስ በሰውነታቸው ውስጥ እየቆየ ሄደው ሰርቪክስ የሚባለውን ቦታ ስራውን በመለወጥ ሁኔታዎችን እዛ አካባቢ እድገቱን እና ሌሎችም ነገሮችን በመለዋወጥ ከኖርማል የነበረውን ሰርቪክስ ወደ ካንሰር ፕሪ ካንሰር የሚባል ስቴጅ አለው። ስቴጅ ባይ ስቴጅ ከጊዜ ብዛት ሙሉ ለሙሉ ወደ ካንሰር ደረጃ የሚለወጥበት ሁኔታ አለ። ምክንያቱ ግን ያው ሂማን ፓፒሎማ ቫይረስ የሚባል ኢንፌክሽን ነው። 99% 99% ላይ እንደዛ ነው የሚሆነው።
እሺ፣ እንግዲህ የግብረ ስጋ ግንኙነት የጀመረች ሴት ነች ይሄ ለዚህ በሽታ ተጋላጭ የምትሆነው?
አዎ፣ ብዙ ጊዜ የሚተላለፈው ይሄ በሽታ የሚተላለፈው ይህ ቫይረስ የሚተላለፈው በግብረ ስጋ ግንኙነት ስለሆነ አይዘር ካለበት ወንድ ሰው ጋራ በዛ በቫይረሱ ከተያዘ ሰው ጋራ ወንድ ጋራ በምታደርገው ግብረ ስጋ ግንኙነት ነው።
ሌሎችን በሽታዎች ለመከላከል የሚጠቀሙበት ለምሳሌ እንደ ኮንዶም የመሳሰለው ይህንን ቫይረስ ለመከላከል ይረዳል?
አዎ፣ ትክክል ነው። መከላከያ ዘዴዎቹ ብዙ ናቸው እና ደረጃም አላቸው። መጀመሪያ ግንኙነት አለመጀመር ነው፣ ወይም ደግሞ ከተደረገም ከአንድ ጓደኛ ጋር መወሰን ነው። ከዛም ካልሆነም ደግሞ ኮንዶም መጠቀም ነው፣ ልክ እንደ ኤች አይ ቪ ማለት ነው። ከዛ በኋላ ነው ዋናው ነገር እንግዲህ ይህንን ነገር ልጆች ገና በለጋ እድሜያቸው ለግብረ ስጋ ለአካለ መጠን ሳይደርስ ግብረ ስጋ ግንኙነት ውስጥ እንዳይሰማሩ ወይም እንዳያደርጉ ይመከራል። እና መከላከያ አንደኛ ግብረ ስጋ ግንኙነትን አለማድረግ ነው እድሜው እስከሚደርስ ድረስ፣ ካልሆነም ደግሞ ከአንድ ሰው ጋራ መወሰን ነው፣ ከአንድ ጓደኛ ጋራ። ከዛም ካልሆነም ደግሞ ኮንዶም መጠቀምን የግድ ይላል። ካንሰር ስላልሽ ነው። አሁን ሰርቫይካል ካንሰር እንግዲህ ያው ደረጃ አለው ብያለሁ። ይሄ የመጀመሪያ ደረጃ የመከላከያ ዘዴ ነው። ሁለተኛ ደረጃ የመከላከያ ዘዴ ምንድን ነው? እነዚህ ሰዎች ኦልሬዲ ከዚህ በፊት የጀመሩ ሊሆኑ ይችላሉ። እድሜያቸው ወደ 30 ወደ 40ዎቹ በሚደርሱበት ጊዜ ስፔሲፊካሊ በሀገራችን ከ30 እስከ 49 ዓመት መካከል በሚሆኑበት ጊዜ በአጠገባቸው በሚገኝ የጤና ጣቢያ ወይም ደግሞ የጤና ተቋም በመሄድ ቅድመ ካንሰር ምርመራ ማድረግ አለባቸው። የማህፀን በር ጫፍ ቅድመ ካንሰር ምርመራ ማድረግ አለባቸው። ይሄ ምንድን ነው? ካንሰር ወደ ካንሰር ደረጃ ከመሄዱ በፊት በዚህ እድሜ ከ30 እስከ 49 ያሉ ሴቶች በጤና ማዕከል በሄደው ይህ ሁኔታ መኖርና አለመኖሩን ቀላል በሆነ ምርመራ ጊዜ በማይፈጅ ወጪም የሌለው ቀጠሮ መጉላላት ወይም ደግሞ ምንም አይነት ጉዳት በማያመጣ መንገድ ነው ምርመራው የሚካሄደው። ኦፕራሲዮን አይደለም፣ ሌላ ብረታ ብረት የሚገባ ነገር የለም። ስለዚህ በጣም ቀላል በሆነ መንገድ ምርመራውን አድርጎ ወዲያውኑ ውጤት ይነገራቸዋል።
ወዲያውኑ ካለባቸው የሚታወቀው
ካለባቸው ከሌለባት ያ ነገር እንደሌለባት ተረጋግጦ ቀጠሮ ለሚቀጥለው ደግሞ በአምስት ዓመት በኋላ መታ ምርመራ ማድረግ ይጠበቅባታል።
ስለዚህ
ካለባት ደግሞ ምርመራው ፕሪ ካንሰር ወይም ቅድመ ካንሰር ሰርቫይካል እዚህ ማህፀን በር ጫፍ ላይ ካለ ወዲያውኑ እዛው ሕክምና የሚገኝበት መንገድ አለ።
ዶክተር በላይ ወዲያውኑ የተመረመሩለት ይህ ነገር መኖር አለመኖሩ ይለያል፣ ወዲያው ያውቁታል ማለት ነው?
አዎ፣ ትክክል ነው። ቅድመ ካንሰር አሁን ያልኩሽ የካንሰር ደረጃዎች አሉት። መጀመሪያ እንግዲህ ኢንፌክሽኑ ይኖራል በዛ በቫይረስ። ከዛ በኋላ በሂደት ከአስር እስከ 15 ዓመት በኋላ እድሜያቸው ወደዛ ከፍ ባለ ጊዜ ውስጥ ለምሳሌ አንድ ሴት በአስር ዓመቷ ግብረ ስጋ ግንኙነት ከጀመረች ከአስር ዓመት በኋላ ኦን አቨሬጅ የማህፀን በር ጫፍ አካባቢ የሚገኙ የሰርቪክስ የሚባለው እዛ አካባቢ ያሉ ህዋሶች ራሳቸውን ስራቸውን የመለዋወጥ ሁኔታ ሙሉ ለሙሉ ካንሰር ደረጃ ሳይሆን ገና በለጋነቱ ወደ ካንሰር ለመለወጥ ምልክት የሚታይበት ጊዜ ይሆናል። እድሜዋ ኦልሞስት ወደ 22 ይሆናል በዛ ጊዜ ማለት ነው።
ልክ ነው፣ ልክ ነው።
ስለዚህ ሞሮፍ አሁን በእኛ ሀገር ፖሊሲያችን ምን እንደሚለው ያው ከ30 እስከ 49 ማለት አመት እድሜያቸው በዚህ ክልል ውስጥ የሚገኙ ሴቶች መጥተው ምርመራ ማድረግ አለባቸው ተብሎ የሚነገረውም ለዚህ ነው። በዛ ጊዜ ውስጥ ብዙዎቹ ላይ ወደ ካንሰርነት ሳይለወጥ
ይደረስበታል
ህክምናውም ቀላል ነው መፍትሄውም ቀላል ነው መዳን ይቻላል
ስለዚህ በየጊዜው ይደረጋ
ደግሞ ከዛ ይለወጣል በዚህ ጊዜ ምርመራ ካላደረጉ ያ የቅድመ ካንሰር ያለው ሁኔታ ወደ ሙሉ ለሙሉ ካንሰር በመለወጥ በመላው አካላቷ በመስራጨት የመግደል ሁኔታ ይኖራል። የተለያዩ ህክምናዎች አሉ። ህክምናውም በማዕከል በሚገኙ ትላልቅ ሆስፒታሎች እንደነ ጥቁር አንበሳ ውስጥ ሄዶ መታከም ይፈልጋል። ያ ደግሞ ውጤቱም ሙሉ ለሙሉ አዳኝ ላይሆን ይችላል።
አስተማማኝ
ነው። ዋናው ነገር መከላከሉ ነው።
ዶክተር በላይ አንዲት ሴት ለዚህ ይሄንን ሰርቪካል ካንሰርን ወይም የማህፀን በር ካንሰርን ለሚያስከትለው ቫይረስ መጋለጧን ቀደም ብላ መታቀበት ምልክት ይኖራል እንዳትዘናጋ
ቀደም ካሁን ቀደም እንዳልኩት ምንድነው ምልክት የላቸውም ብዙዎቹ ለዛ ነው ሄደው ስክሪኒንግ የሚባለውን ወይም ደግሞ ራሳቸውን ማወቅ ይኖርባቸዋል የሚታይ ቅድመ ካንሰር ደረጃ በደረሰበት ጊዜ ምንም አይነት የመድማት ምንም ምልክት የለም ኖርማል
ህመምም የለውም
ምንም ነገር ስለሌለ የመዘናጋት ነገር አለ በኋላ ነው ካንሰር ደረጃ ሲሆን ከማህፀን በር የሚወጣ ፈሳሽ ይኖራል ሽታ ያለው ደም ይኖራል በተለይ ግብረ ስጋ ግንኙነት ከተደረገ በኋላ ያ ኦልሞስት ወደ ካንሰር ከተለወጠ በኋላ የሚታይ ምልክት ነው። አለበለዚያ በቅድመ ካንሰር ደረጃ ላይ ያለ የማህፀን ጫፍ ቅድመ ካንሰር ምንም አይነት ምልክት የለውም። ለዚህ ነው ሁሉም ሴቶች ሄደው ራሳቸውን ማወቅ አለባቸው። ሄደው ራሳቸውን ጤና ባለሙያ ጋር አቅራቢያቸው የሚገኘው የጤና ማዕከል ሄደው ስክሪን ማድረግ አለባቸው። ሰርቫይካል ካንሰር ከሌሎቹ አይነት ካንሰሮች ለየት የሚለው በአብዛኛው ሞትን የምንከላከልበት መንገዶች ስላሉት ነው። ስለዚህ መከላከሉ ላይ ነው ዋናው ነገር።
ቆንጅት ታየንና እንግዳዋን አመሰግናለሁ። አድማጮች አሁን ወደ መጨረሻው የሳምንቱ ቅንብር እናልፋለን። ዲሞክራሲ በተግባር በዩናይትድ ስቴትስ ለፕሬዝዳንትነት እየተካሄደ ያለው ምርጫ የቀረው ከአንድ ወር ያነሰ ጊዜ መሆኑን በማስታወስ ይንደረደራል የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ። በመሆኑም ሁለቱ እጩ ተወዳዳሪዎች የመጨረሻ ዝግጅቶቻቸውን እያደረጉ ነው ይለናል። የዲሞክራቲክ ፓርቲ እጩ ፕሬዝዳንት ሂላሪ ክሊንተን ባለፈው እሁድ ከተቀናቃኛቸው የሪፐብሊካኑ ፓርቲ እጩ ዶናልድ ትራምፕ ጋር ሁለተኛውን ዙር የቴሌቪዥን ክርክር ካካሄዱ በኋላ የደጋፊዎቻቸው ቁጥር ጨምሯል። በሕዝብ አስተያየት መለኪያ መሰረት ክሊንተን ተቀናቃኛቸውን በብዙ ነጥቦች መምራት በመቻላቸው በፖለቲካ አጀንዳዎቻቸው ላይ እንዲያተኩሩ አስችሏቸዋል። ዶናልድ ትራምፕ ግን ሴቶችን ያስቆጣው ቪዲዮ ይፋ ከሆነ በኋላ ለዚያ መልስ በመስጠቱ ላይ ተጠምደዋል ነው የሚለን። ይህንና ሌሎች ርዕሶች አካቶ ለምሽቱ ዲሞክራሲ በተግባር እንዲህ አሰናድቶታል።
ዲሞክራቲክ ፓርቲው ለዩናይትድ ስቴትስ ፕሬዝዳንትነት በሚካሄደው ውድድር በእጩነት ያቀረባቸው የቀድሞዋ ውጭ ጉዳይ ሚኒስትርና የሕግ መወሰኛው ምክር ቤት አባል ሂለሪ ክሊንተን ትላንት ማክሰኞ ማያሚ ፍሎሪዳ ባደረጉት የምረጡኝ ዘመቻ ንግግራቸው ማቲው የሚል ስም የተሰጠው ከባድ አውሎ ነፋስ ያደረሰውን ውድመት ጠቅሰው ስለ አየር ንብረት ለውጥ በስፋት አውስተዋል።
Right now, the ocean is at or near record high temperatures, and that contributed to the torrential
ባሁኑ ሰዓት የውቅያኖስ ወለሎች ግለት ከምን ጊዜውም በላይ ጨምሯል። ያም ነው በደቡብና ሰሜን ካሮላይና ግዛቶች ለታየው ከባድ ዝናብና ላስከተለው ጎርፍ አስተዋጽኦ ያደረገው። የባህር ወለሎች ከፍታ በአብዛኞቹ ደቡብ ምስራቅ አካባቢዎች በአንድ ጫማ ያህል አድጓል።
የባህር ጠለሎች ከፍታ መጨመር በአንድ ትውልድ ዘመን ውስጥ ብቻ ፍሎሪዳን 400 ቢሊዮን ዶላር ያስወጣታል ሲሉም ክሊንተን አስጠንቅቀዋል። የአየር ንብረት ለውጥ የመላ ዩናይትድ ስቴትስን ሕዝቦች ጤናም ሊጎዳ እንደሚችል አስገንዝበዋል።
Mosquitoes that carry diseases like the Zika virus and ticks that carry Lyme
የዚካ ቫይረስን የመሳሰሉ በሽታዎችን የሚያሰራጩ ቢምቢዎችና ትንኞች ሌሎች ጥቃቅን ነፍሳት አድማሳቸው እየሰፋ ነው። መጪዎቹ የበጋና የተራዘሙ የብናኝ ወራቶች የአለርጂና አስማ ችግሮችን ያባብሳሉ። ችግሮቹ በተለይ በሕፃናት ልጆቻችን ላይ የበረቱ ይሆናሉ።
በፕሬዝዳንትነት ከተመረጥኩ አሉ ክሊንተን በማከልም ከተመረጥኩ ዩናይትድ ስቴትስን በዓለም በንጹህ ኤነርጂ ኃይል ከሚባሉት ከቻይናና ጀርመን የተሻለች አደርጋታለሁ። ትላንት በፍሎሪዳው የምረጡኝ ዘመቻ ላይ የቀድሞው የዩናይትድ ስቴትስ ምክትል ፕሬዚደንት አልጎር ከክሊንተን ጋር ነበሩ። አልጎር እንደሚታወቀው የአየር ንብረት ለውጥን በተመለከተ ለያዙት ሥራ የኖቤል ሽልማት አሸንፈዋል። እንደ አውሮፓውያን ዘመን አቆጣጠር በ2000 ዓ.ም. ፕሬዚደንታዊ ምርጫም አብላጫውን የሕዝብ ድምፅ ቢያገኙም የተወካዮቹን አስፈላጊ ድምፅ ሳያገኙ በመቅረታቸው ሊሸነፉ ችለዋል። ለዚያ ምክንያቱ በፍሎሪዳ የተካሄደው የድምፅ ቆጠራ ነው ሲሉ ብዙዎች ይተቻሉ። ይህ በእንዲህ እንዳለ የሪፐብሊካን ፓርቲው እጩ ፕሬዚደንት ዶናልድ ትራምፕ ትላንት ዘመቻ ያካሄዱት ሳን አንቶኒዮ ቴክሳስ ውስጥ ነበር። አብዛኞቹ የፓርቲው አመራሮች ድጋፍ ቢነሷቸውና ቢተዋቸውም ትራምፕ እስከ መጨረሻው የምርጫ ዕለት ቀን ድረስ በትግላቸው እንደሚቀጥሉ ቃል ገብተዋል።
On November 8th, the arrogance of Washington DC will come face to face with the righteous verdict of the American voter.
ጥቅምት 29 ይህ የዋሽንግተን ዲሲው ትዕቢት ከአሜሪካ ወሳኝ ድምፅ ሰጪዎች ጋር ፊት ለፊት ይጋጠማል። ያንንም ውጤቱን ያዩታል።
የሪፐብሊካን ፓርቲ እጩ ፕሬዝዳንት ዶናልድ ትራምፕ ደጋፊዎቻቸው ታማኞች እንደሆኑ ይነገራል። ሆኖም ባለፈው ሳምንት አርብ ይፋ በወጣው ቪዲዮ ላይ ያኔ በቅርቡ ጋብቻ የፈጸሙት ትራምፕ ከባለትዳር ሴት ጋር የግብረ ሥጋ ግንኙነት ለማድረግ መሞከራቸውን ሲናገሩ በማሳየቱ በፍሎሪዳ፣ ሚሽገን፣ ኦሃዮ፣ ፔንሲልቬንያ እና ሌሎች ክፍለ ግዛቶች ያሉ ገና ማንን እንደሚመርጡ ያልወሰኑትን ሰዎች ድጋፍ ሳያሳጣቸው እንደማይቀር ይገመታል። ከዚያ በኋላ ባሰራጩት ቪዲዮ ላይ ለተጠቀሙባቸው አስነዋሪ ቃላቶች ይቅርታ ጠይቀዋል። ድርጊቱን ግን አልፈጸምኩም ብለዋል። ይልቅስ ሲሉ በመቀጠልም
Bill Clinton has actually abused women and Hillary has bullied
የቀድሞው የዩናይትድ ስቴትስ ፕሬዚደንት ቢል ክሊንተን ስልጣናቸውን ተጠቅመው ሴቶችን ጎድተዋል። ሂለሪም እነኛን የባለቤታቸውን የጥቃት ሰለባዎች አገጣብረዋል፣ አጥቅተዋል፣ አሳፍረዋል፣ አዋክበዋል።
ዶናልድ ትራምፕ ከዚሁ የምረጡኝ ዘመቻቸው ጋር በተያያዘ ባሰራጩት የቪዲዮ መልእክት ወደፊት የተሻሉ ሰው እንደሚሆኑና እድሉ ለተነፈጋቸው አሜሪካውያን እንደሚሰሩ ቃል ገብተዋል። የሪፐብሊካን ፓርቲው እጩ ፕሬዝደንት ዶናልድ ትራምፕ ብሎላቸው ቢመረጡና በምርጫ ዘመቻቸው ላይ በገቡት ቃል መሠረት ተቀናቃኛቸውን ሂለሪ ክሊንተንን ቢያስመረምሩና ቢያሳስሩ ሥልጣናቸውን በመጠቀም የፖለቲካ ተቀናቃኞቻቸውን ካሳደዱ ሌሎች የዓለም አምባገነን መሪዎች ጋር ይደመራሉ ማለት ነው። እስቲ እስከ ዛሬ ሥልጣን ላይ ያሉ የፖለቲካ ተቀናቃኞቻቸውን ካሰሩ የዓለም መሪዎች ጥቂቶቹን እንጠቃቅስ። የግብፁ ፕሬዝደንት አብዱልፋታ ኤልሲሲ። ኤልሲሲ እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ.ም. ፕሬዝደንት ሙሐመድ ሙርሲን ከሥልጣን ያስወገደውን እንቅስቃሴ መርተዋል። ሙርሲን ጨምሮ ከሕገ ወጡ ሙስሊም ወንድማማቾች ፓርቲ በርካታ አመራሮችን ወደ እስር ቤት ልከዋል። የቬኔዙዌላው ፕሬዝደንት ኒኮላስ ማዱሮ በተቃዋሚ መሪው ሊዮፖልዶ ሎፔዝ ላይ 14 ዓመት አስፈርደውባቸው ዘብጥያ ከወረወሯቸው እነሆ 2 ዓመት ሞላው። የዚምባብዌው ፕሬዚደንት ሮበርት ሙጋቤ በ2007 ዓ.ም. ፖሊሶቻቸው የተቃዋሚውን መሪ ሞርጋን ሺቫንጊሬን ከሕዝባዊ ስብሰባ ላይ ወስደው አሰሩ፣ ደበደቡ። ከዚያ በርካታ ዓመታት በፊትም የሀገር ክህደት ወንጀል ክሶች እንዲመሠረትባቸው አድርገዋል። አንዴ ሙጋቤን ለመግደል በማሴር የሚል፣ ሁለተኛ ከተቃዋሚ ሰልፈኞች ጋር በተያያዘ። የዩጋንዳው ፕሬዝደንት ዩዌሪ ሙሴቬኒም ተቃዋሚያቸውን ኪዛ ቤሲጌን ለበርካታ ጊዜያት አስረው አንገላተዋል። ከየካቲቱ ምርጫ ውጤት በኋላም በቁም እስር እንዲቆዩ አድርገዋቸዋል። የዛምቢያው ፕሬዝደንት ኤድጋር ሉንጉም ተቀናቃኛቸውን የተቃዋሚ ፓርቲ መሪ ሃኪንዴ ሂቼሌናን እንዲሁም ሌሎችን ባለፈው ሳምንት አስረዋል። ወንጀላቸው ሉንጉ የነሐሴውን ምርጫ ያሸነፉት በትክክለኛ መንገድ አይደለም ሲሉ በመከራከራቸው ነው። የሩሲያው ፕሬዝደንት ቭላዲሚር ፑቲን በ2011 ዓ.ም. እንደ አውሮፓውያን ዘመን አቆጣጠር የቀድሞውን የነዳጅ ዘይት ከበርቴ ሚሃኤል ኮርዶቭስኪን በግብር ክፍያ ማጭበርበር ከሰው በእስር ቤት ለዓመታት አንገላተዋል። ብዙዎች ከፖለቲካ ጋር በተያያዘና ለተቃዋሚዎች ገንዘብ ይሰጡ ስለነበር መሆኑን ያምናሉ። በመጨረሻም የቀድሞው የቺሌ ፕሬዝዳንት ጀነራል አጉስቶ ፒኖሼ እንደ አውሮፓውያን ዘመን አቆጣጠር በ1973 ዓ ም ደም ባፋሰሰ ወታደራዊ መፈንቅለ መንግሥት ነበር ሥልጣን የያዙት። በአስተዳደራቸው ዘመን በሺዎች የተቆጠሩ የፖለቲካ ተቃዋሚዎቻቸውን ገለዋል፣ ሰውረዋል፣ አስረዋል፣ ሰቆቃ ፈጽመውባቸዋል፣ ለስደት ዳርገዋል። እነዚህ እንግዲህ በሥልጣን ላይ ሳሉ የፖለቲካ ተቃዋሚዎቻቸውን ካሰሩ የዓለም መሪዎች ጥቂቶቹ ናቸው። እና እንደ ተባለው በዩናይትድ ስቴትሱ ፕሬዝደንታዊ ምርጫ ቢያሸንፉ ዶናልድ ትራምፕ ራሳቸው በገቡት ቃል መሠረት የፖለቲካ ተቀናቃኛቸውን ሂለሪ ክሊንተንን እንዲመረመሩና እንዲታሰሩ ሊያደርጉ ይችሉ ይሆን? ወደፊት የምናየው ይሆናል።
አድማጮች፣ ዝግጅታችን አበቃ። ደህና ደሩ።